የአፍሪካ ህብረት የሰላም ንግግሩን የሚመሩ አካላትን እንዲሁም ንግግሩ የሚጀምርበትን ቀንና ስፍራ አሳውቆ የሰላም ውይይቱ እንዲጀመር ኦፊሴላዊ ጥሪ ማቅረቡን የመንግስት ኮሙኒኬሽን አገልግሎት ዛሬ ይፋ አድርጓል። የህብረቱ ግብዣ መንግስት ከዚህ ቀደም ያቀረባቸውን አቋሞች የተጠበቀ ሆኖ ተገኝቷል ያለው የመንግስት ኮሙኒኬሽን ንግግሩ በአፍሪካ ህብረት አደራዳሪነት ብቻ እንዲሆንና ያለ ቅድመ ሁኔታ እንዲደረግ መንግስት አቋሙን ሲገልጽ መቆየቱንም አመልክቷል። ግጭቱን ለመፍታት መንግስት ሲወስዳቸው ቆይቷል ያላቸውን ሁሉንም አይነት የመፍትሄ እርምጃዎች አጠናክሮ ይቀጥላል ሲልም አክሏል። የኢትዮጵያ መንግስት ተደራዳሪ ቡድን አባል የሆኑት አምባሳደር ሬድዋን ሁሴንም በትዊተር ገጻቸው ባሰፈሩት ጽሑፍ የአፍሪካ ህብረት የሰላም ንግግር ጥሪ ማቅረቡን አረጋግጠው የኢትዮጵያ መንግስት የህብረቱን ግብዣ ተቀብሏል ብለዋል። ህብረቱ ያቀረበው ጥሪ ግጭቱን በሰላማዊ መንገድ ለመፍታትና ውይይቶች ያለምንም ቅድመ ሁኔታ እንዲደረጉ ካለን በመርህ ላይ የተመሰረተ አቋማችን ጋር የሚጣጣም ነው ብለዋል አምባሳደር ሬድዋን በትዊታቸው። ጦርነቱ ሰላማዊ መፍትሄ እንዲያገኝ ዲፕሎማሲያዊ ጥረት ሲያደርግ የቆየው የአፍሪካ ህብረት ባለፈው ቅዳሜ ነበር የሰላም ንግግር እንዲጀመር ጥሪ ያቀረበው። የመንግስት ኮሙኒኬሽን አገልግሎትም ሆነ አምባሳደር ሬድዋን መንግስት የአፍሪካ ህብረትን የሰላም ውይይት ግብዣ መቀበሉን ቢያሳውቁም ንግግሩ ስለሚደረግበት ስፍራና ቀን ግን አልጠቀሱም። በዚሁ ጉዳይ ላይ ከመንግስት ኮሙኒኬሽን ተጨማሪ መረጃ ለማግኘት ያደረግነው ጥረትም ለጊዜው አልተሳካም። ይሁንና የአሜሪካ ድምጽ የተመለከተውና የህብረቱ ኮሚሽን ሊቀመንበር ሙሳፋኪ መሐመድ ፊርማ ያረፈበት ደብዳቤ ከኢትዮጵያ መንግስትና ከህወሓት ጋር በተደረገው ቀጣይነት ያለው ምክክር ላይ በመመስረት በአፍሪካ ህብረት በሚመራው የኢትዮጵያ የሰላም ሂደት አውድ ስር ከመስከረም 28 2015 ዓ.ም ጀምሮ በደቡብ አፍሪካ ሊካሄድ ለታቀደው የሰላም ንግግር ሊቀመንበሩ ግብዣ ማቅረባቸውን ያመለክታል። የሰላም ውይይቱ በአፍሪካ ቀንድ የህብረቱ ከፍተኛ ተወካይ በቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አመቻችነትና መሪነት እንደሚካሄድም በደብዳቤው ተገልጿል። ታዋቂ አፍሪካውያን ደግሞ ድጋፍ በማድረግ እንደሚሳተፉ በደብዳቤያቸው የገለጹት የህብረቱ ኮሚሽን ሊቀመንበር የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና በአሁኑ ወቅት በአፍሪካ ህብረት በማገልገል ላይ የሚገኙት የቀድሞ የደቡብ አፍሪካ ምክትል ፕሬዝዳንት ዶክተር ፉምዚሌ ምላምቦ ንጉካ በሰላም ውይይት ሂደቱ ላይ እንደሚሳተፉ አመልክተዋል። ውይይቱን አስመልክቶ የአሜሪካ ድምጽ ማብራሪያ የጠየቀው የአፍሪካ ህብረት አስፈላጊ ሆኖ ሲገኝ ከተደራዳሪዎቹ ጋር በመመካከር ዝርዝር መረጃና ቀርባለን የሚል ምላሽ በህብረቱ ኮሚሽን ሊቀመንበር ቃል አቀባይ ኤቫ ካሎንዶ በኩል ሰጥቷል። በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ላይ እምነት የለኝም በማለት ይዞት የቆየውን አቋም በመቀየር ህወሓት በአፍሪካ ህብረት የሚመራውን ድርድር እንደሚቀበል በመስከረም ወር መጀመሪያ ላይ ማሳወቁን ተከትሎ ሁለቱም አካላት በአፍሪካ ህብረት ለሚመራው የሰላም ውይይት ተመሳሳይ አቋም ይዘዋል። ይሁን እንጂ እስካሁን ባለው ሂደት ጦርነቱን በማቆም ወደ ድርድር ሳይመለሱ ቆይተዋል። ለዚህ ደግሞ ዋናው እንቅፋት በሁለቱ ወገኖች መካከል መተማመን አለመኖሩ መሆኑን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር መናገራቸው የሚታወስ ነው። ለግጭቱ ሰላማዊ መፍትሄ ለማፈላለግ ከነሐሴ 30 2014 ዓ.ም ጀምሮ ለ11 ቀናት በኢትዮጵያና በአፍሪካ ቀንድ ቆይታ ያደረጉት ልዩ ልዑክ ማይክ ሃመር በዚህ ጉዳይ በድጋሚ ከትናንት በስቲያ ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ መላካቸው ይታወቃል። ሃመር ለ15 ቀናት በሶስቱ ሀገራት በሚያደርጉት ጉብኝት ጦርነቱ በአስቸኳይ በሚቆምበትና በአፍሪካ ህብረት በሚመራው የሰላም ውይይት ዙሪያ ከየሀገራቱ መንግስታት ባለስልጣናትና ሌሎች ባለድርሻዎች ጋር እንደሚወያዩ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት መግለጫ ያመለክታል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል በሰሜን ምዕራብ ትግራይ አዲዳሮ ትናንት በተፈናቃዮች ላይ ፈጽሟል ባለው የድሮን ጥቃት 65 ሰዎች ተገድለዋል፣ ከ70 በላይ የሚሆኑ ደግሞ ቆስለዋል ሲል የትግራይ ክልል የውጭ ጉዳዮች ቢሮ የተባለው አካል ዛሬ ባወጣው መግለጫ ከሷል። የህወሓት ቃል አቀባይ አቶ ጌታቸው ረዳም ትናንት በትዊታቸው እንዳሉት ሁሉ የጥቃቱ ሰለባዎች በአዲያቦ ከሚገኙ የተፈናቃዮች መጠለያ ጣቢያዎች በጦርነቱ ምክንያት ሂደው እየተጠለሉ ናቸው ብሏል መግለጫው። ይህን ክስ በተመለከተ እስካሁን ከኢትዮጵያም ይሁን ከኤርትራ መንግስት በኩል የተሰጠ ምላሽ የለም። ሆኖም በአዲዳሮ ሰላማዊ ሰዎችን ኢላማ ያደረገ የአየር ጥቃት ተፈጽሟል በሚል ህወሓት ከዚህ ቀደም ላቀረበው ክስ ምላሽ የሰጠው የኢትዮጵያ መንግስት በተለያዩ ድረገጾቹ በተጠው ማብራሪያ በትግራይ ክልል አዲዳሮ የኢትዮጵያ አየር ኃይል የህወሓት ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ቦታ ኢላማ አድርጎ እርምጃ ወስዷል ብሎ እንደነበረ ይታወቃል። የመከላከያ ሰራዊት በወሰዳቸው እርምጃዎች በሲቪሎች ላይ ጉዳት አላደረሰም ሲልም አመልክቷል። በሌላ ተያያዥ ዜና በትግራይ ክልል የሚገኙ የሰብአዊ ሰራተኞችን የማፈራረቅ እንቅስቃሴ መጀመሩን የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ትናንት በሰጡት መግለጫ ሰራተኞቹ ዛሬ በአፋር በኩል በየብስ በሰላም ተንቀሳቅሰዋል፣ ሌሎችም በቅርቡ ጉዞ ይጀምራሉ ብለዋል። ሰራተኞችን የማንቀሳቀሱ ተግባር ጦርነቱ ካገረሸበት ከነሐሴ 18 ጀምሮ ተቋርጦ እንደነበረም ነው የገለጹት። ይህን ለውጥ በደስታ እንቀበላለን ያሉት ቃል አቀባዩ የህይወት አድን አቅርቦቶች ሂደትና የተባበሩት መንግስታት የሰብአዊ አየር አገልግሎት በረራዎች እንደገና እንዲጀመሩም እንጠይቃለን ብለዋል። የቪኦኤ የተመድ ዘጋቢ ማርጋሬት በሽር እንደዘገበችው በረራዎቹ ከነሐሴ 19 ጀምሮ መቋረጣቸውን ጠቅሰው ይህም ወደ ክልሉ የሚደረገው አቅርቦት እንዲቆም አድርጓል ነው ያሉት። ጦርነቱ በትግራይ በአፋር እና በአማራ ክልሎች በመቶ ሺዎች የሚቆጠሩ ሰዎችን ከቀያቸው ማፈናቀሉንና በትግራይ ክልል ሰፊ ቦታዎች እንዲሁም በአማራና አፋር ክልሎች የሚገኙ በርካታ አካባቢዎችን አሁንም ድረስ የሰብአዊ እርዳታ አቅራቢዎች ሊደርሱባቸው እንዳልቻሉም አመልክተዋል። ምንም እንኳን የጸጥታ ችግሮች፣ የተደራሽነት ገደቦችና የግብአት እጥረት ቢኖርም አጋሮቻችን በሶስቱ ክልሎች ሊደርሱባቸው በሚችሉባቸው አካባቢዎች ምላሽ መስጠታቸውን ቀጥለዋል ሲሉም ቃል አቀባይ ወክለዋል። የዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ ደግሞ በአማራ፣ ትግራይና አፋር ክልሎች ግጭት በተከሰተባቸው አካባቢዎች ቁስለኞችን ለሚያክሙ ሆስፒታሎችና የጤና ተቋማት አስቸኳይ የሕክምና ቁሳቁስ ማቅረቡን በትዊተር ገጹ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።